የኢትዮጵያን ፖለቲካና ምጣኔ ሀብት ሁኔታ የመቀየር ሀሳብ ይዞ በ1983 ዓ.ም ወደ ስልጣን የወጣው አማጺው ኢህአዴግ መንግስት ከሆነ በኋላ ባለፉት 20 ዓመታት ያሳየው ክፉ ወይም የጭቆና አካሄድ አካባቢያዊና የጎሳዎች መከፋት አስከትሏል ሲል ካርኔጊ ኢንዶመንት ፎር ኢንተርናሽናል ፒስ የተባለው ዓለም አቀፍ ሰላም ቅኝት ተቋም ገልጧል። በኢትዮጵያና በአውሮፓ ህብረት መካከል ያለው ግንኙነት በተለያዩ ገጾች ጠንካራ መሆኑን የገለጸው አንድ የኢትዮጵያ መንግስት ቃል አቀባይ ግን የአሁኑን የአውሮፓ ፓርላማ ጥሪ የተለመደ ውንጀላና ከመደርደሪያ የማያልፍ ነው ብለውታል። ሰለሞን አባተ ዝርዝሩን ይዟል።
በ2001 ዓመተ ምህረት የወጡት ሁለት አዋጆች የበጎ አድራጎት ድርጅቶችና ማህበራት አዋጅና ጸረ ሽብር አዋጅ እንዲሁም ጎስቋላ የነበረውን የኢትዮጵያ የሰብአዊ መብቶች ይዞታ ይበልጣ አበላሽቶታል ብሏል ካርኔጊ ኢንዳውመንት ፎር ኢንተርናሽናል ፒስ ወይም ካርኔጊ የዓለም አቀፍ ሰላም ተቋም። መንግስቱ ይላል በሳሲካ ብሬሸን ማሸር የተጻፈውና አፈናና ማሳደድን አስመልክቶ በሩሲያ በግብጽና በኢትዮጵያ እየተከናወነ ነው የሚለውን በሲቪል ህብረተሰብ ላይ የሚካሄድ ጥቃት የሚዳስሰው ሪፖርት መንግስቱ ማሳደዱን ወይም ማዋከቡን ወደ ልማትና ሰብአዊ ቡድኖች አዛምቷል። ዘዴዎቹም የበጎ አድራጎት ድርጅቶቹና ማህበራቱ የገንዘብ ድጋፍ የሚያገኙባቸውን ሁኔታዎች መገደብና ቀጥተኛ የሆነ መንግስታዊ ማዋከብ እንደሆኑ የካርኔጊው ሪፖርት አመልክቷል። ኢህአዴግ ወደ እንዲህ አይነቱ የፖለቲካና ሲቪክ መድረኩን የማጥበብ ወይም የመዝጋት መንገድ የገባው ስልጣኑን ጨምድዶ የያዘበት እጁ እየዛለ በመምጣቱ ነበር ብሏል ሪፖርቱ። ኢትዮጵያ ውስጥ የሲቪክ መድረኩን መዝጋት ከሚከናወንባቸው አካሄዶች መካከል የካርኔጊ ሪፖርት እንደዘረዘረው ከፖለቲካ ጋር ሰፊ ግንኙነት ባላቸው ጉዳዮች ላይ የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች የውጭ እገዛ እንዳያገኙ የሚያደርግ ጥብቅ ክልከላ፣ በጸረ ሽብርና ጸረ አክራሪነት ስም በዜጎች እንቅስቃሴዎች ላይ ሁከት የበዛበት አፈና ማካሄድ፣ በልማትና ሰብአዊ አድራጎቶች ላይ የሚሳተፉ ወገኖችን ጨምሮ ሁሉም ነፃና የሲቪል ማህበረሰብ ቡድኖች በመንግስቱ ብሔራዊ የልማት ፖሊሲ መሰረት እንዲንቀሳቀሱ ለማድረግ መጣር እንደሚገኝባቸው ዘርዝሯል። የማህበረሰቡን ነፃነት ለማስከበር ጥረቶች እየተከናወኑ ቢሆንም ኢህአዴግ አሁንም በነፃው ሚዲያና በሲቪል ማህበረሰቡ ላይ ጠርጣራ መሆኑን መቀጠሉን የጠቆመው ይኸው ሪፖርት ከ1980ዎቹ ሁለተኛ አጋማሽና መጨረሻ ዓመታት አካባቢ አንስቶ ኢህአዴግ የሚተቹትን ሁሉ ለፓርቲው ታማኝ በሆኑ ሰዎች እየተካ ነፃ የሰራተኛ ማህበራት ሁሉ በራሱ ቁጥጥር ስር እንዲወድቁ ማድረጉን ሪፖርቱ ያትታል። የፖለቲካው ምህዳር እየጠበበ ሄዷል ሲል ካርኔጊ ከሚዘረዝራቸው መገለጫዎች መካከል ከ1997 ዓመተ ምህረት አንስቶ የተካሄዱ ምርጫዎች ሂደቶችና ውጤቶቻቸውን አስፍሯል። ከ2002 ዓመተ ምህረት ወዲህ ባሉት ዓመታት ውስጥ ቢያንስ 60 ጋዜጠኞች ሀገራቸውን እየጣሉ መሰደዳቸውን የሚጠቁመው ይህ ሪፖርት ሀገሪቱ ውስጥ እየተካሄዱ ናቸው የሚላቸው የማሳደድ አድራጎቶች በሀገር ውስጥ በቀሩ ጋዜጠኞችና ኢንተርኔት አምደኞች ላይ መቀጠሉን ሪፖርቱ ገልጿል። በገጠርም የተስፋፉት የማስፈራራትና የእስራት እርምጃዎች ይላል የካርኔጊ ሪፖርት፣ በሀገሪቱ ውስጥ እጅግ የበረታ የፍርሃት ስሜት እንዲንጸራፋ አድርጓል። ሙሉ የካርኔጊ ሪፖርት በካርኔጊ ኢንዳውመንት ፎር ኢንተርናሽናል ፒስ ዌብሳይት ላይ ወጥቷል። ስለዚህ ሪፖርት የኢትዮጵያ መንግስት የሚለው እንዳለ ለመጠየቅ ወደ አዲስ አበባ ደውዬ የውጭ ጉዳይ ሚኒስቴሩን ቃል አቀባይ አቶ መለስ አለሙን ማምሻውን አነጋግሬያለሁ።
ሪፖርቱ እንግዲህ ዛሬ እንደወጣ እኔም ሰምቻለሁ፣ ግን ባላየሁትና ባላነበብኩት ሪፖርት ላይ አስተያየት መስጠት ከሙያም ከስነ ምግባር አንጻር ትክክላለም፣ ወደፊት አይተን ከአንተ ጋር መናገር እንችላለን።
አመሰግናለሁኝ። ይህ ሪፖርት ዛሬ በዚህ ዘገባ ውስጥ ያላካተትናቸው እጅግ ስፋት ያላቸውን አበይት የሚባሉ ጉዳዮችን አካቷል። እኛም ቀሪ ክፍሎችን የተንታኞችን ሀሳቦችና የኢትዮጵያን መንግስትም ምላሽ ይዘን ወደፊት በጉዳዩ ላይ በስፋት እንመለሳለን። ይህ በእንዲህ እንዳለ ግን የአውሮፓ ፓርላማ ትናንት ባካሄደው ስብሰባው የኢትዮጵያ መንግስት ጥቅምት 29 2009 ዓመተ ምህረት ከፓርላማው አባላትና ባለስልጣናት ጋር ተነጋግረው ሲመለሱ ይዞ ያሰራቸውን ዶክተር መረራ ጉዲናን በዋስ እንዲለቅና የተመሰረቱባቸውም ክሶች ሁሉ ውድቅ እንዲደረጉ ጠይቋል። በዚሁ ስብሰባ ላይ ክርክር ተነስቶ በነበረበት ወቅት ከተናገሩት መካከል ፈረንሳዊቷ የተባበረችው አውሮፓ ግራነጠቅና የኖርዲክ አረንጓዴ ግራነጠቅ ፓርቲዎች እንዲሁም የአውሮፓ ፓርላማ አባል የሆኑት ማሪ ክሪስቲን ቨርዣን ዶክተር መረራ የታሰሩት በመካከላቸው ተገኝተው ስለ ኢትዮጵያ የሰብአዊ መብቶች አያያዝ እማኝነት ሰጥተው እንደተመለሱ መሆኑን አስታውሰዋል። ሁኔታውን በዝምታ መመልከት አይገባንም፣ እርምጃው በአውሮፓ ህብረትና በኢትዮጵያ መካከልም የፍልሰትም ተጽዕኖ አለው ብለዋል። የኢትዮጵያ የሰብአዊ መብቶች ሁኔታ ከአስቸኳይ ጊዜ አዋጁ ወዲህ ይበልጥ እየተበላሸ መጥቷል ሲሉም ከሰዋል። እንደራሴዋ ቨርዣን ከእርሳቸው በመቀጠል የተናገሩት የለዘብተኞችና የዲሞክራቶች ጥምረት ለአውሮፓ አባል የሆኑት ሆላንዳዊቱ እንደራሴ ማሬቴ ሻከ የጸረ ሽብር ህጉን አፈጻጸም በብርቱ ከሰዋል።
ካውንተር ቴሮሪዝም ላውስ አር ቢንግ አቢውዝድ ክሪቲክስ አር ቢንግ ሳይለንስድ ኤንድ ፋርምላንድ ሃዝ ቢን ኤክስፕሮፕሪየትድ
የጸረ ሽብር ህጉ ተቃዋሚዎችን ለመጉዳት ጥቅም ላይ የዋለ ነው። ተቃዋሚዎች አፋቸው እንዲዘጋ ተደርጓል። የእርሻ መሬቶች ከገበሬዎች ተነጥቀው ለሌሎች ተሰጥተዋል። የራሱ የኢትዮጵያ የሰብአዊ መብት ኮሚሽን ባለፈው ወር ባወጣው ዘገባ እንዳለው በመቶዎች የሚቆጠሩ ሰዎች ተገለዋል። የሆነ ሆኖ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና መንግስታዊ ያልሆኑ ድርጅቶች በተቃውሞ ወቅት የሞቱ ሰዎች ቁጥር ከዚያ ከፍተኛ እንደሆነ ይናገራሉ።
Today we call on the government of Ethiopia to respect the rights to freedom of expression including press freedom of critics.
ዛሬ የኢትዮጵያ መንግስት የመናገር ነጻነትን የተቺዎችን መገናኛ ብዙሃን የመጠቀም መብት ሁሉ እንዲያከብር እንጠይቃለን። የኢትዮጵያ መንግስት እስካሁን ያላነሳቸውን ያስቸኳይ ጊዜ አዋጅ ማስከበሪያ ህጎች እንዲያነሳ በተለይም የምግብ እርዳታ ለሚያስፈልጋቸው ሁሉ በእያሉበት የተራዶ ድርጅቶች ሰብአዊ እርዳታ እንዲያደርሱ መንገዱን ክፍት እንዲያደርግ እንጠይቃለን።
የአውሮፓ ኮሚሽን የአካባቢ ፖሊሲ ጉዳዮች ኮሚሽነሯ ኮሪና ክሬቱም በአውሮፓ ህብረትና በኢትዮጵያ መካከል ስላሉት ግንኙነቶች ተናግረዋል።
Ethiopia is an important partner and the situation warrants the EU's close attention.
ኢትዮጵያ ጠቃሚ ባልደረባችን ናትና አገሪቱ ውስጥ ስላለው ሁኔታ የአውሮፓ ህብረት ቅርብ ክትትል እንዲያደርግ ግድ ይላል። ስለዚህ የአውሮፓ ህብረትና የኢትዮጵያ ስትራቴጂካዊ ግንኙነቶች የሚያሳስቡን ጉዳዮች ላይ የምንወያይበትና መፍትሄም የምንሻበት ነው።
The visit of High Representative Mogherini to Addis Abeba in March was an opportunity to discuss.
ባለፈው መጋቢት ወር ከፍተኛ የአውሮፓ ህብረት ተወካይ ማጋሪኒ በአዲስ አበባ ያደረጉት ጉብኝት በሀገሪቱ የተከሰቱ የፖለቲካ ጉዳዮችን ከጠቅላይ ሚኒስትሩ ጋር ለመነጋገር ጥሩ አጋጣሚ ነበር። በአስቸኳይ ጊዜ አዋጅ ወቅት የሰብአዊ መብቶችንና መሰረታዊ ነጻነቶችን ማክበር፣ ከተቃዋሚ መሪዎች ጋር ተአማኒ ውይይት ማድረግ አስፈላጊ መሆኑን ለመግለጽ ነበር።
የአውሮፓ ፓርላማን የትናንት ጥሪዎች አስመልክቶ የውጭ ጉዳይ ሚኒስቴሩን ቃል አቀባይ አቶ መለስ አለምን ሐሳብ ጠይቄ ነበር። አቶ መለስ የፓርላማውን አያያዝ አካሄድ ጥሪና ውሳኔ አጣጥለውታል።
አመሰግናለሁ አቶ ሰለሞን። የዚህን ክርክር ሂደት እናውቀዋለን። ፕሮሰስ የሚገኘው የፌዴሪ ኤምባሲም ጉዳዩን በቅርብ ሲከታተል ነበር። ከዛ በተረፈ ግን ቀደም ሲል ያነሳኸው ጉዳይ በህግ የታየ ከመሆኑ አንጻር አስተያየት ለመስጠት አልፈልግም።
ከዶክተር መረራ ጋር የተያዘውን ማለት ነው።
የአውሮፓ ህብረት ፓርላማ ያቀረበው ውንጀላ አዲስ አለም ከዚህ በፊት የሚቀርቡ ውንጀላዎች ናቸው። ብዙም ትርጉም ያላቸው አይደሉም። የአውሮፓ ህብረት ካሉት ተቋሞች አንዱ የአውሮፓ ህብረት ነው። ግን ሌሎች የድርጅቱ ክንፎች አሉ። የአውሮፓ የልማት ኮሚሽን አለ እና ኮሚሽነሮች፣ የውጭ ግንኙነት ምክር ቤት አለ ወዘተ። ከእነዚህ ተቋሞች ጋር የኢትዮጵያ መንግስት ያለው ግንኙነት በጣም የሰመረና ጠንካራ ነው። ከወራት በፊት በስትራቴጂክ አጋርነት ለመተባበር ተስማምተዋል። 6 ዘርፎችንም በመለየት ለምሳሌ ጸረ ሽብር ጥረት፣ አካባቢነትን በመከላከል፣ በመልካም አስተዳደር፣ በሰብአዊ መብት ጉዳዮች ላይ በጣም መጠነ ሰፊ በሆነ መልኩ ለመነጋገር በጋራ ለመስራት ስምምነት ተፈራርመዋል። ከዚህም በተጨማሪ ከመልካም አስተዳደርና ሰብአዊ መብት አንጻር የተዘጋጀ መድረክ ሁሉ ነበር በዚህ ዓመት። ስለዚህ የአውሮፓ ፓርላማ ያሳለፈው ውሳኔ ኢትዮጵያ ከአውሮፓ ህብረት ጋር ካላት ግንኙነት ጋር የሚመጥናል ነው። በነገራችን ላይ ይሄ ምክር ቤት ወደ 751 አካባቢ አባሎች ነው ያሉት። ከአውሮፓ ህብረት ፓርቲ ወደ 220 አካባቢ ወንበሮች አሉት። የሶሻል ዲሞክራቶች ወደ 190 በዚህ ደረጃ ነው ትክክሉ። 7 አካባቢ ፓርቲዎች በዚህ ከ751 የምክር ቤቱ መቀመጫ ውስጥ 100 እንኳን አይደለም በዚህ ስብሰባ የተገኙት። ከእነዚህም ውስጥ 16 ያሉ ናቸው ተፈጽሞ ይባሉ። ስለዚህ ይሄ የአውሮፓ ፓርላማን የተለመደ ሩቲን የሆነ ስብሰባና ከስብሰባውም የሚገኘው ውጤት ወይም ተላለፈ ቢባለው ውሳኔ የህግ ተጽዕኖ የሌለው ሌጋሊ ዌይት የሌለው ከዚህም በተጨማሪ ደግሞ የአውሮፓ ፓርላማ የውጭ ጉዳይን በተመለከተ ሲምቦሊክ የሆነ ምልክታዊ ከመሆኑ በዘለለ ምንም ውሳኔዎችን ለማሳለፍ የሚመጣ ነገር የለም። ኢትዮጵያና አውሮፓ ህብረት ባላቸው መራሄ መንገድ መሰረት የጀመሩት ስትራቴጂካዊ አጋርነት ትብብር አጠናክረው የሚቀጥሉ ነው የሚሆነው። ስለዚህ ይሄ ፋይል እንደ ሌሎቹ ቀደም ሲል የወጡ የውሳኔ ሀሳቦች ሁሉ መደርደሪያ ላይ የሚቀርብ ነው። የህግ ተፈጻሚነት የለውም፣ ብዙ ትርጉም የለውም ለማለት ነው።
እና የኢትዮጵያ መንግስትም ግምት ውስጥ አያስገባውም ማለት ነው እንደሚሉን ከሆነ ይህንን
ትርጉም የለውም፣ የተጻፈበትም ቀለም ያህል ዋጋ የለውም።
ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን።